ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ መስከረም 15 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
እሁድ መስከረም 15 ቀን 1027 ቀናት አለፋቸው።
በኦነግ በኦህዴድና በህወሓት በአማራው ላይ የተከፈተው የዘር ማጥፋት ዘመቻ ያብቃ እንበል።
በሳምንት ውስጥ የተጠናቀሩትን አበይት ዜናዎች የምንተነትንበት የፍካሬ ዜና ፕሮግራማችን በቅድሚያ ይቀርባል። በማስከተልም ከፍኖተ ዲሞክራሲ ዝግጅት ክፍል የቀረቡ ሀተታዎችን አሰምተን አቅርበን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል።
ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን።
የጦርነቱ አስከፊ ገጽታውና መርገሙ ሊሸፋፈን እንደማይገባው ተነገረ። ለኢትዮጵያ አንድነትና ለህዝቧ ነጻነት በሐቅ ከቆሙ ምሁራንና እንደ ኢሃፓ ከመሰሉ ሐቀኛ የፖለቲካ ድርጅቶች ጦርነቱ ከመጀመሩ ቀደም ብሎ ጦርነቱ እንደተጀመረና አሁን እየተካሄደ ያለው ጦርነት ተጀመረ ከተባለበት ከነሐሴ 18 ቀን አንስቶ አማራን የማዳከሚያና የማሽመድመጃ መሰሪ ሴራ የተተበተበ እንደሆነ እየረጋገሙ መግለጻቸው የሚታወቅ ነው። ይህ ጦርነት በአማራ ህዝብና በአማራ መሬት ላይ ያነጣጠረ ለመሆኑ ማስረጃ የሚያስመዝዝ እሰጣ ገባ የሚያስገባ ሳይሆን ድፍን አገር ያወቀው ፀሐይ የሞቀው እንደ ጋራ የገዘፈ ሐቅ መሆኑ ይነገራል። የጦርነቱ ወደ መራራ አስከፊነት እየገባ መሆኑን ከመያመላክቱ ሁኔታዎች መካከል የሻቢያ ጣልቃ ገብነት በአስከፊ ሁኔታ ድሮን እስከመጠቀም የተደረሰበትና በኤርትራ ብሔራዊ ክተት መታወጁ በተመሳሳይም አረመኔው ወያኔም ለትግራይ ህዝብ የክተት ጥሪ ማወጁና የኦነግ ኦዴፓ አረመኔ አገዛዝም 75 ከመቶ የሚሆኑ ልዩ ኃይል የሚባሉት በመከላከያ ሲር እንዲዘምቱ መመሪያ መተላለፉና በአንዳንድ አካባቢዎች የወታደር ምልመላ በአፈሳና በመልመላ መካሄድ መጀመሩ የጦርነቱን አስከፊ ገጽታ እንደሚያመላክቱ በርካቶች የሚጋሩት ሐሳብ መሆኑን መረዳት ተችሏል። በጦርነት ለህዝብ የክተት አዋጅ ማሰማት፣ አጠቃላይ ህዝቡ ለጦርነት ዝግጁ እንዲሆን መጥራትና ያገራርትና ጥሪት ለየዘርፉ ከተመደቡት በጀቶች ቢያንስ 50 ከመቶውን ለጦርነት ማዋልና ቀድሞውን በኑሮ ውድነት እየተጠበሰ ያለውን ህዝብ የመከራውን ገመድ ማጠላለፍና ማራዘም ነው የሚሆነው የሚል አስተያየት እየተሰነዘረም ይገኛል። ቁጥራቸው ቀላል ያልሆነ የፖለቲካ አዋቂዎች ይህ ጦርነት በሐሰት የፕሮፓጋንዳ ተራድሎችና በሁሉም ግንባሮች ድምሰሳ መካሄዱም ሻቢያም ወያኔም ኦዴፓ ኦነግም የሚያወሩትና የሚያሰሩት በአብዛኛው ከእውነት የራቀ መሆኑ ጦርነቱ ወደ ከፋ ከገደሉ ወደ ጥልቅ አዘቅት እየተመዘገዘገ መሆኑን ያስረዳሉ። የጦርነቱ አውድማ በዋነኛነት እስካሁንም የአማራ ምድር ሆኖ ሳለ የድሮን መለማመጃ የተደረጉት የትግራይ ከተሞች መሆናቸው የጦርነቱን ያገር አዳኝነት ትርጉም ባዶ እያደረገው መሆኑ በስፋት ይነገራል። በተያዥነትም በማንኛውም የጦርነት ፍልሚያ ተዋጊ አውሮፕላኖች ወደ ውጊያ የሚገቡት የግራኛ ጦር ብቃት በተደጋጋሚ ለጉዳት ሲዳረግ ያዋጊ መስመረኛ መኮንኖች ብቃት አናሳ ሲሆን ወይም በጠላት በገንዘብ ሲገዙ ወይም እየተዋጋለት ባለው ዘረኛ ቡድን ላይ እምነት ሲያጡ ወይም በየግንባር የሚከዱና በጠላት የሚማረኩ ወታደሮች ሲበራከቱ የመድር ጦሩ የመዋጋት ሞራል ሲላሽቅ በተዋጊ ጀቶች ወይም በዚህ ወቅት እየተደረገ እንዳለው በድሮኖች መዋጋት ለጥያቄ የሚቀርብ አይሆንም የሚል አስተያየትም አለ። በተዋጊ ጀቶች የመዋጋት አማራጭ የሚያደርሰውን ተጓዳኝ ጉዳትን መቀነስ ይሞከራል እንጂ ጭራሹንም ማስወገድ ግን የሚቻል አለመሆኑን የጦርነትን ሀሁ የሚያውቁ ያስረዳሉ። በተለይ በከተሞች ላይ በዚህ ወቅት እየተደረገ እንዳለው ቦምቦች ሲጣሉ የንጹሃን ህይወትን መቅጠፋቸው የሚወገድ አይደለም። አጉራ ዘለሉ ኮሎኔል በርካታ ንጹሃንን እየገደሉ አንድም ህይወት አላለፈም ማለቱ አንድም ለህዝብ ያለውን ንቀት በሌላ በኩል ደግሞ ለሰው ህይወት ደንታቢስነትን የሚያሳይ መሆኑን ብዙዎች ያስረዳሉ። የቱን ያህል የጦርነቱ መራርነት እየከፋ በመሄድ ላይ ቢሆንም ፋሽስቱ ወያኔ በሚሰፈርበት መላውን የትግራይ ህዝብ መፈረጅ የፖለቲካ ድህነትን የሚያሳይ መሆኑን ብዙዎች ያስረዳሉ። በሌላ በኩል ደግሞ በአረመኔ ወያኔ ተቃዋሚነት ተሰልፈው አገም ጠቀም ተቃዋሚነን ይሉ የነበሩ በዚህ ወቅት ድምጻቸው ጭጭ ማለቱ ወደ ወያኔ መለጠፋቸው የሚተበቅ እንደነበር ብዙዎች ያስረዳሉ። ከዚህ ጋር ሊዛመድ የሚችል የመንጋ ፖለቲካ በመቅ መቅ እየተነዱ አንዴ የኦሮሞማ አገዛዝን መደገፍ አንዴ የአማራን የዘርፍ ጅት በወያኔ የሚፈጸመውን አጉልቶ በኦዴፓ ኦነግ በወለጋ በአማሮ በጉማይዴ እየተፈጸመ ያለውን አሳንሶ ማየት የገለባ ፖለቲካ የቱን ያህል የአንድነት ኃይሉን ትግል እየጎዳው መሆኑን መረዳት ያስችላል የሚለው የበርካቶች ሐሳብ መሆኑ እየተስተጋባ ይገኛል። በመንግስታቱ ድርጅት የሰብአዊ መብቶች ኮሚሽን በተደጋጋሚ ከዚህ አረመኔዎች ወያኔና ኦነግ ኦዴፓ በተባሉት ቡድኖች እየተፈጸሙ የሚገኙት የአማራ የዘርፍ ጅትን አለማንሳትና ትግራይ ላይ መከራ እየወረደ መሆኑን ደጋግሞ መግለጽ ከመግለጫዎቹ ጀርባ የሚገኙ ስውር እጆች ሚናን አመላካች እንደሆነ ይነገራል። ባሳለፍነው ሳምንት በመንግስታቱ ድርጅት ጦርነቱን አስመልክቶ የወጣው መግለጫ የጦርነቱ አውድማን ትግራይ ላይ እንደነበርና አሁንም እንደ እዛው ትግራይ ላይ ብቻ እንደሆነ የቀረበው ትርክት አስተዛዛቢ ብቻ ተደርጎ የሚወሰድ ሳይሆን ወንጀልነቱ ጭምርም ሊነገር ሊወገዝ ይገባዋል የሚለው በስፋት እየተስተጋባ ነው። ጦርነቱ እየተዘገበ የሚገኘው በሁለቱ አረመኔ ቡድኖች ካድሬ ጋዜጠኞችና አድርባይ ፍርፋሪ ለቃሚዎች ብቻ በመሆኑና ገለልተኛ የጦር ሜዳ ጋዜጠኞች የመዘገብ ፈቃድ ስለተከለከሉ የሚዘግቡት ሁሉ አንድ የተጋነኑ ሲሆኑ ሁለት ፍጹም ሐሰት የሆኑ መሆናቸው ትክክለኛው የጦርነቱን ገጽታ ማግኘት ባለመቻሉ ድልና ሽንፈት ባዶ ጫጫታዎች እየሆኑ መምጣታቸውን ብዙዎች ይጋሩታል። ይህ የዘገባ ትንታኔ እስከ ተጠናቀረበት ጊዜ ድረስ በራያ መራር ፍልሚያ እየተካሄደ ሲሆን የወያኔ ግስገሳ ወልዲያን ለመያዝ መሆኑ ታውቋል። በማይጸምሪና አዳርቃይ እነዚህ ማከባቢዎች ጦርነቱ እየመረረ መሆኑ ተሰምቷል። ይበንዲ እንዳለ አረመኔው የኦሮሞ ማዘረኛ አገዛዝ የተጠመደው የፋኖ አርበኞችን መግቢያ መውጫ በማሳጣትና ማፈን የአዲስ አበባን የቆዳ ስፋት ማጨራመትና በአዲስ አበባ ትምህርት ቤቶችና ተቋማት የኦነግ ኦዴፓን ባንዲራ መስቀል ላይ መጠመዳቸው እየታየ ነው። በወለጋ ጃርቲ በተባለው በዚህ በአሳለፍነው ሳምንት ከ15 አማራዎች በላይ በአገዛዙ ኦነግ ኦዴፓ መገደላቸው የተሰማ ሲሆን በ15 ቀናት ውስጥ ወደ 80 የሚጠጉ ለፍቶ አደር አማራዎች በአሰቃቂ ሁኔታ መጨፍጨፋቸውና አስከሬናቸው በጅምላ መቃብር መቀበሩ በወጉ እየተዘገበ አለመሆኑ ጉዳዩ የዘር ፍጅት ለመሆኑ ፍጹም አጠራጣሪ አይደለም ተብሏል። የዘር ማጥፋት ዘመቻው አገር የማጥፋቱ ምዕራፍ አንድ ተደርጎ ሊወሰድና አገርን ለማዳን በተዝረከረከና ስልትና ግብ አልቦ በሆነ ሁኔታ መታገል ለ አጫጆቹ ተመቻችቶ መገኘት ነውና እየመከሩ መደራጀት እየተደራጁ መምከር እንኳ ሊያሳድሩት ሊያውሉትም አይገባም የሚላሰብ ከሀገር ወዳዶች እየተስተጋባ ይገኛል።
ለመብቱና ለህልውናው ያልተነሳ ህዝብ ራሱን ለባርነት ያዘጋጀ ነው ሲሉ ምሁራን ገለጹ። ያገዛዙን ያፓርታይድ እርምጃ መላው የኢትዮጵያ ህዝብ በነጭ ሶቶ ካላስቆመው በስተቀር ማንንም የሚያስቆምለት የለም ብለዋል። አዲስ አበባ እንዳትገባ ባገደ ባህር ዳር ያለው ያማራ ብልጽግና አመራር ላይ በያለበት ዝመት ብለዋል። ከ100 በላይ አውቶቡስ ጫንጮ ላይ ታግዶ ወደ መጡበት እንዲመለሱ መደረጉን እያየህና እየሰማህ ዘሚያልከ አማራ መንስክ ተወነው ይላሉ የፖለቲካ አንቂዎች። ካማራው አካባቢ ወደ አዲስ አበባ በመጓዝ ላይ የነበረ ከ100 በላይ ተጓዥ የጫኑ የህዝብ ማመላለሻ አውቶቡሶች በፋሽስቱ ያፓርታይድ ስርዓት ኦዴድ ባዲን መራሹ አገዛዝ ጫንጮ ላይ ታግደው ወደ መጡበት እንዲመለሱ ተደርጓል። ይህርምጃ በአይነቱ የመጀመሪያ አይደለም ያሉት ተሳፋሪዎቹ ባለፈው ናሲና አምሌወር ውስጥም በተመሳሳይ ሁኔታ ወራተን ያስቆጠረ እገዳ በጽንፈኛው ኦዴድ ሲፈጸም የነበረና አሁንም እየተፈጸመ ያለ ፍጹማዊ አምባገነንነት ብቻ ሳይሆን አፓርታይዳዊ እርምጃ ነው ብለዋል። ራሱን መንግስት ነኝ የሚለው አሸባሪው ቡድን ይህንን አይነቱን ግፍ በደል ሲፈጽም ህዝብ በዝምታ ማየቱ በእጅጉ ግራ የሚያጋባ ጉዳይ ሆኗል። ለመሆኑ አጠቃላይ የአማራን ህዝብ ወደ ዋና ከተማ እንዳይገባ ባለጊዜዎች ተረኞች ሲያግዱ እንዴት ነው እንደ ህዝብ በዝምታ ልታይ የቻልከው? መንገደኞቹ ከአማራ አካባቢ ተጉዘው ያማራና የኦሮሞ አካባቢ መጓሰኛ ስፍራ ሲደርሱ በጽንፈኛው ኦዴድ ወደ መጡበት እንዲመለሱ እየተደረገ ህዝብ እንዴት እጁን ባፉ ላይ ጭኖ ዝም ይላል? ስለዚህ ባገዛዙ ላይ ተነስተው መብቱን የሚያስከብርበት ጊዜ አሁን ነው ሲሉ ተቆመዋል። ይህ ማለት በአማራ ላይ ጭፍጨፋን እየፈጸመ ያለው አገዛዙ አይደለም የሚሉትና በዳቦ ስሙ ኦነግ የሚሉት የመደበኛ ታጣቂ ቡድን ሲሆን አሁን ግን ይህንን እገዳ እያደረገ ያለው ራሱን መንግስት ነኝ የሚለው ቡድን የመሆኑ ሀቅ በአማራው ዘንድ ጥላቱ ማን እንደሆነ በግልጽ እንዲያይ ትልቅ እርምጃ ሆኖለታል ብለዋል። ይህ ማለት ባህር ዳር ላይ የተኛው ራሱን በአዲን ስም የሚጠራው ያማራ ቀጥረኛ ካድሬ ተብየ ስብስብ የዚህ ጸረ አማራ ኃይል ቁጥር እንደታማኝ አገልጋይና ታዛዥ በመሆን ይህ የኦዴድ እብሪተኝነት በአማራ ላይ ሊፈጸም መቻሉ ነው የምናየው። አማራው በሰሜን በወያኔ ቢወረር በአዲን ምክንያት በመተከል በወለጋና በኦሮሞ ቢጨፈጨፍ በአዲን ምክንያት አሁንም ደግሞ ከዋና ከተማው ቢታገድና ከአካባቢው ከአዲስ አበባ ቢነጠል በዚሁ በጸረ አማራ ስብስብ በሆነው በአዲን ምክንያት እንደሆነ ህዝብ አውቆ ከቀበሌ እስከ ፌደራል ያለ መዋቅሩን በማፍረስና አጥብቆ በመታገል ይህንን ያረጀ ያፈጀ ጨቋኝ ስርዓት ማስወገድን እንደሚገባም ተገልጿል። የሆነ ያለው በአማራው ጫንቃ ላይ ተቀምጦ አማራውን እገዛለው እያለ ያለው የባዲን ስብስብ ትላንት ታማኝነቱን ለወያኔ በመስጠት ወያኔን ሲያገለግል እንደነበረ ሁሉ ዛሬ ደግሞ ታማኝነቱን ለኦዴድ በመስጠት ኦዴድን በታማኝ ባርነት እያገለገለ ያለ ቡድን በመሆኑ ለአማራ የልቂትና የወርደት ምንጭ በመሆን ለመጠነ ሰፊ ጥቃት እየተጋለጠ ህዝብ ለመሆን እየቻለ ሆኗል ተብሏል። የአማራ ህዝብ በየትኛውም ደረጃ ያለ ያገዛዙ ስብስብ እንደ መንግስትነት የሚያይ ከሆነ በራሱ ህልውና ላይ ለመጥፋት የወሰነ ህዝብ መሆኑን ማወቅ አለበት ብለዋል። ይህንን ጸረ ህዝብ ቡድን እንደ ሰው ማየቱንና ማስተናገዱን ትቶ አማራው ስልጣን ላይ ያለው ወዳጄ ሳይሆን ጥላቴ ነው በማለት አምሮ ሊታገለው እንደሚገባም ተገልጿል። ይህንን ትግሉን ሀብሎ መጀመሪያ ያለበት ለዚህ ሁሉ እልቂት ውድመትና ውርደት በዳረገው በቤቱ ደጃፍ ባለው በአዲንና በአዲናውያን ላይ መሆንም እንዳለበት ተቆመዋል። አማራው እየተጨፈጨፈ እየተዘረፈ ግዛትና ራስቱን እየተነጠቀ ጸጥረጭ ብሎ ለኮሎኔሉ ወንበዴ ቡድን በዝምታ የሚገዛው እስከመቼ ነው? አማራው ይህንን ሁሉ ውርደት እየተቀበለ ከባዲን ጋር እየተሻሸ ባዲንን ተሸክሞ ራሱን ለባርነት የሚዳርገው? አማራው በሺ የሚቆጠሩ ወገኖቹ ሲጨፈጨፉ በሚሊየን የሚቆጠሩ ወገኖቹ ሲፈናቀሉ የመንግስት ያለ እያለ መልሶ ጥላቱን ገዳዩን ድረስልኝ እያለ የሚጣራ በባርነት ሲሚኖር እስከመቼ ነው በማለት በመሬት ምሁራን አሳባቸውን አጋርተዋል። አማራው መቼ ነው ያለውን ታላቅ አምቅ አይል ጉልበት ሳይጠቀም በዝምታ ተሸክሞ የጥላቶቹ መጫወቻ የሚሆነው እጅግ የበዛውና የተንዛዘው የጥላቶቹን ጥቃትና ግፍ ሳይሆን የህዝባችን ያማረው መጠንና ገደብ የለሽ ዝምታ ትግስት ፍራት ጠገኝነት ብሎም ነጻውጭ ናፋቂነት በእጅጉ በስቷል ብለዋል። ነፍሳቸውን ላንተ ደህንነት ህልውና አሳልፈው እየሰጡትን ከ15000 በላይ ፋኖችን አፍኖ በማሰር ያስቀየ ካለው ሆዳደር ባዲን ጋር በሰላም ወጥቶ መግባት አይገባም። ነገር ግን በፋኖቹ በኩል ያደረጃጀትና ያካሄድ ችግር እንዳለም ተጠቁሟል። በፋኖቹ በኩል ራስን ደብቆ በህቡ ከመስራት ይልቅ በአደባባይ ስለራስ በማወጅ በርካታ መስራት ያለባቸው ነገሮች ሳይሰሩ መቅረታቸው በስል ታጋዮች አስተያየት ሰንዝረዋል። አሁንም ፋኖ በህቡ በመደራጀት መዋቅሩን በማጠናከርና አደረጃጀቱን በማስፋት እጅግ በጣም ልበሰፊነት የሚጠይቅ ተራራ ውስጥ ስለሚገኝ ነገም ዛሬም ከነገ በስቲያም ልበመለ በሙሉ ልብነት አገዛዙን በስር ነቀል ኃይል ሊታገለው ይገባል ብለዋል። እናም አሁንም በደጋሜ ደግመን የምንገልጸው ህልውናን የምታስጠብቀውና የምታስከብረው አንተው ብቻና ብቻ ነህ። የነን ካወቅን በቂ ነው። እንግዲህ ወደ ትግል ከመግባት የሚያግድ ነገርም የለም ብለዋል። የፖለቲካ አንቂዎች አንተ ሰፊ አማራ ህዝብ ነገዳዊ ህልውናህን በመብትህን ጥቅመህን ለማስጠበቅ መነሳትና መታገል ያለብህ አንተው ራስህ መሆንህን ልንገልጽልህ እንወዳለን ብለዋል። አክለውም የተነሳንለትና መስዋዕትነት የከፈለለት ዓላማ እንደመሆኑ መጠን የአማራ ህዝብ ረፍት የሚያገኝበት አገራዊ መደላድል በመፍጠር በኩል በነቢብም ሆነ በገቢር የሚወረንን ሁለንተናዊ ሚና አጠናክረን የምንቀጥል መሆኑን እናረጋግጣለን ብለዋል።
የኦሮሞማው አገዛዝ ከቻይና ጋር መፋተግ የመጀመሩ አንደምታው በጥልቀት ሊታይ ይገባዋል እየተባለ ነው። በዚህ ባሳለፍነው ሳምንት በኦጋዴን በካሉብና ሂላላ በቻይናው ኩባንያ የመጨረሻ ደረጃ ላይ መድረሱ የተነገረለት የተፈጥሮ ጋዝ የማውጣቱን ሂደት ኩባንያው እንዲያቆምና ፍቃዱን መሰረዙን የተመለከቱ ውሳኔዎች ተሰምተዋል። ይውሳኔ የአሜሪካ የእጃዙር ጦሮች ተብለው በሚጠሩት በዓለም ባንክና በዓለም የገንዘብ ድርጅት አስገዳጅነት ሊሆን እንደሚችል ከፍተኛ የፋይናንስ ባለሙያዎች ከሰነዘሩት አስተያየት መረዳት ተችሏል። ኦሮሞማ የተባለው ቡድን በአራት አመታት ውስጥ ከወያኔው የ27 አመታት የብድር ማጥ በከፋ ሁኔታ አገሪቱን መዝፈቁን በርካቶች በቁጭት ያስረዳሉ። ብድር መክፈል ሲገባው የቱርክ ድሮኖችንና ቦምቦችን መግዛቱና የተፈጥሮ ጋዙን ለቻይና ለብድር ማወራረጃነት መስማማቱ የአሜሪካንና የምዕራብ አገራት ቁጭት መጫሩ ሳይታለም የተፈታ መሆኑ ይነገራል። ቻይና ብድሯ ሁለቱ አገራት በደረሱበት ስምምነት መሰረት እየተወራረደ ባለመሆኑ በርካታ የመንገድ ስራዎችን ማቋረጧም ተሰምቷል። ይህ የኦጋዴን የተፈጥሮ ጋዝ ጉዳይ ከአሁን በፊት በፍኖተ ዴሞክራሲ ለመጠቆም እንደተሞከረው አንዱ የግጭት መንስኤ ሊሆን እንደሚችልና ከኩባንያው የፈቃድ ስረዛ ጋር በተያያዘ ምናልባት የአሜሪካና የቻይና ግጭት ከታይዋኑ በፊት በዚህ በካብና ሂላላ የተፈጥሮ ጋዝ ሊሆን ይችላል የሚል ግምት መጫሩ እየተሰማ ይገኛል።
ቀጣይው ብራኑ ነጋ በቀጣሪው ኦዲድ በኩል የተሰጠውን ቀጣይ ትውልዱን የማምከንና ያሰተረክት የማውረስ እቅዱን አንድ ብሎ ጀመረ። የተዛባ ታሪክ ለትውልድ ለማውረስ ታስቦ የተዘጋጀውን መማሪያ መጽሐፍ መምራንና ተማሪዎች መቀበል እንደሌለባቸውም ተጠቁሟል። አማራና ኦርቶዶክስ ጠሉ ብራኑ ነጋ በቀጣሪው የኦዲድ ሊቀመንበር በኩል የተሰጠውን ቀጣይ ትውልዱን የማምከንና ያሰተ ታሪክ የማውረስ እቅዱን አጠናክሮ ቀጥሎ ሁለት አመታትን አስቆጥሯል። አንድ ትውልድ የሚባለው በዓለም የጤና ድርጅት መሰረት 20 አመት ነው። ወያኔ ያለፉትን ሁለት ትውልድ በሐሰት ትርክት አንኩላሽቷቸዋል። በቀጣይ የሚመጣውን ንጹህ ትውልድ ደግሞ ተረኛንን የሚሉ ጽንፈኛ አካላት እና አሁን አገሪቱን በኃይል የሚገዙት ጥቂት ግለሰቦች በማናለብኝነት ትውልድ የአባቶቹን እውነተኛ ታሪክ እንዳያውቅ እየሰሩ ይገኛሉ። ጽንፈኛው የወዴድ አገዛዝ ትውልድ ይቀርጻሉ ተብለው ከተዘጋጁ የመማሪያ መጽሐፍት ውስጥ ካስቀመጣቸው ከአውነት የራቁ የሐሰት ታሪኮች ውስጥ በላይ ዘለቀው ኦሮሞ ነው። አኖሌ ነፍጠኛ የኦሮሞን ህዝብ የጨረሰበት ምልክት ነው። ግዕዝ ፊደሉ የመጣው ከግሪክ ነው እያሉ በርካታ የሐሰት ታሪኮችን ከትበውበታል። ይህንን ጸረ ትውልድ የምትተገብሩ መምህራን ከወዴድ በላይ የዚህ ዘመን ሀገርና ታሪክ ጠባሳ ቀዳሚ ተጠያቂዎች እናንተ ናችሁ ሲሉም ምሁራን አክለዋል። ለጊዜው የታዩት እነዚህ ስህተቶች ይሁኑ እንጂ መማሪያ መጽሐፍት ውስጥ ሙሉ በሙሉ እንደተበረዘም አክለዋል። በጥቂት ተረኛ ጽንፈኞች የምትጨቆን ኢትዮጵያ የዋጋ ግሽበት ሃይባይ አቶ በርካቶችን ለስደትና ለሞት ዳርጓል። የኑሮ ውድነቱ እየተባባሰ መረን የለሽ ያገዛዙ ህገወጥነትና ለኛ ብቻ የሚሉ ሰዎች መበራከት እንደሆነም ተገልጿል። በኢትዮጵያ ባለፈው አመት ግንቦት ወር የተመዘገበው የዋጋ ግሽበት 32.2% ነበር። ይህ በፈረንጆች 2011 በኋላ ኢትዮጵያ ያስመዘገበችው ከፍተኛ የዋጋ ግሽበት ነውም ተብሏል። በኢትዮጵያ በነሐሴ 2014 ዓመተ ምህረት የተመዘገበው አመታዊ አጠቃላይ የዋጋ ግሽበት 32.5% ደርሷል። ሆኖም ኢትዮጵያ በአፍሪካ ከፍተኛ የዋጋ ግሽበት ካላቸው ሀገራት ተርታ እንድትሰለፍም አድርጓታል። አንዳንድ ሰዎች እንደሚሉት ኢትዮጵያ ውስጥ ያለው የዋጋ ግሽበት በዓለም አቀፍ ደረጃ ከተከሰተው ጋር የሚያያይዙም አሉ። ነገር ግን ኢትዮጵያ ውስጥ ያለው አምባገነኑ ስርዓት የስርዓት አልበኝነትና ያካሄድ ችግርም የዋጋ ግሽበቱን ከፍ እንዲል እንዳደረገው ይገልጻሉ። ባለሙያዎቹ እንደሚሉት ዓለም እንዲያለ የዋጋ ግሽበት አይታ አታውቅም ሲሉ የዓለም ሀገራት ችግር ላይ እንደወደቁ ያስገነዝባሉ። ነገር ግን የኢትዮጵያ ይባስ በሩሲያና በዩክሬን መካከል እየተካሄደ ያለው ጦርነት እንደ ነዳጅ፣ ስንዴ፣ ዘይት፣ ሌሎች መሰረታዊ ፍጆታዎች ዋጋ እንዲጨምር ምክንያት መሆኑንም ይገልጻሉ። የነዳጅ ዋጋ በዓለም አቀፍ ደረጃ በጨመረበት ወቅት የኢትዮጵያ አገዛዝ ደግሞ ነዳጅን ላይ ያደረገው ድጎማ አድርጋለው ያለው ወሬ ሆኖ ቀርቷል። እንደውም የበለጠ ችግሩ እንዲሰበሰብ አድርጎታል ሲሉ የአሽከርካሪዎች ቅሬታቸውን ይገልጻሉ። በተለይ ኢትዮጵያ ውስጥ የነዳጅ ዋጋ በሚጨምርበት ወቅት የሁሉም ምርቶች ዋጋ በእጅጉ ከፍ ይላል። ለምርት ዋጋ መጨመርም እንደ ምክንያትነት ያነሱታል። ከነዳጅ ጋር በቀጥታ ጋር የሚገናኙ ዘርፎች ብቻ ሳይሆን የማይመለከታቸው መጨመራቸው አይቀርም። ምክንያቱም ውስጣዊ ቁጥጥር የለም በኢትዮጵያ። አገዛዙ የራሱን ሆዳደርነት እያሯሯጠ ኢትዮጵያ ውስጥ ያለው ደሃው ህዝብ ሸምቶ መብላት የማይችል በኑሮ ውድነት እየተንገበገበ ለስደት፣ ለሰቆቃ፣ ለችግር እየተጋለጠ ይገኛል። አስተያየት ሰጪዎች እንደሚሉት በሰሜን ኢትዮጵያ እየተካሄደ ያለው የአገዛዙና የወያኔ እጅ እግር የሌለው ጦርነትም ለኑሮ ውድነቱ እንዳንድ ምክንያት ይጠቀሳል። ከቅርብ ዓመታት ወዲህ በፍጥነት እየጨመረ የሄደው የተሽከርካሪዎች ዋጋ መናር እንደ ምሳሌ የሚጠቀሱት ባለሙያው የዶላር እጥረት ነውም ይላሉ። ወደ አገር ቤት የመኪና የሚያስገቡ አስመጪዎች እንደሚፈልጉት ዶላር እየተፈቀደላቸው አይደለም። ተፈቅዶላቸው ዶላር አግኝተው ሲያስገቡ ደግሞ ቁጥጥር ስለሌለ ትልቅ ትርፍ በማግኘት አሁንም በኪራይ ሰብሳቢነት ስለሚጠመዱ ህዝብን ለባሰ ችግር ይዳርጋሉ። አንድ የአሜሪካን ዶላር ጥቁር ገበያ ላይ እስከ 90 ብር እየተመነዘረ አገዛዙ ደግሞ በ52.5 ብር ተምኖታል። መኪና የሚያስገቡ አስመጪዎች ዶላር ከባንክ የሚጠይቁት ለይምሰል ነው እንጂ ዶላር ከጥቁር ገበያ እየገዙ ነው መኪና የሚያስገቡት። ታዲያ ይህንን የጥቁር ገበያ ዋጋ ለገዢዎች የሚያስተላልፉት በተቃራኒው ባንኮች 1 ዶላር 52 ብር የመነዘሩ እንደሆነ ከኢትዮጵያ ንግድ ባንክ መረጃ ተገኝቷል። ኢትዮጵያ በዋጋ ንረት ከአፍሪካ ሀገራት በአራተኛ ደረጃ ላይ ትገኛለች የሚል ፕሮፓጋንዳ ቢነዛም አሁን ግን እንደ አፍሪካ ኢትዮጵያ ትልቅ ውጥረትና የዋጋ ግሽበት ውስጥ እንደምትገኝ የዓይን እማኞች ይገልጻሉ። ታዲያ መፍትሄው ምንድነው ይላሉ ምሁራን። በኢትዮጵያ ከፍተኛ የሸቀጦች ዋጋ ግሽበት እየተመዘገበው በምግብና ምግብ ነክ ቁሳቁሶች እንዲሁም በግንባታ ግብዓቶች ላይ ይበባሳል። አገዛዙ በተለያዩ ወቅቶች ለሸቀጦች እና ለቁሳቁሶች የዋጋ ተመን ቢያወጣም መሰል ፖሊሲዎች ከጥቂት ሳምንት በላይ ተግባራዊ አያደርጉትም። ከወሬ ያለፈ ተግባር የተራቆተው አገዛዙ ዛሬም ወሬ ብቻ ህብረተሰቡን እየነፋ ምንም አይነት ተግባር መሬት ጠብ የሚል ነገር አልተሰራም ሲሉ የኑሮ ውድነት ያንገበገባቸው አካላት ሐሳባቸውን አጋርተውናል። ሲሚንቶ ከፋብሪካ የሚወጣበት አዲስ ዋጋ ተመን ዝቅተኛ 510 ብር ሲሆን ከፍተኛ ደግሞ 683 በሚል ተነቧል። ነገር ግን እውነቱ ይህ አይደለም። የሲሚንቶ ዋጋ አዲስ ተመን የሚል አሮጌ ተመን የሚል ነገር የለም ያለማንም ሃይባይ 1050 ብር እየተሸጠ ይገኛል። አገዳዙ ግብር እንኳን ባግባቡ መስራት እንደማይችል ይታወቃል። ግብር ማለት ካለው ላይ ሰብስበ ለሌለው እንደመስጠት ነው። አገዳዙ ደግሞ ከሌለው ሰብስቦ ላሸባሪዎች ማርለቢያ አውሎታል። ሞራን የዋጋ ግሽበትና አስመልክቶ ተናገሩት ችግሩ እጅግ ውስብስብ ስለሆነ ያጭር ጊዜ መፍትሄ ያለው ብሎ ማሰብ ሞኝነት ነው ብሏል። የኢትዮጵያ ብር የመግዛት አቅሙ በጣም ዝቅተኛ መሆኑም አንድ የኑሮ ውድነት ምክንያት ነው። ያገዛዙ ዘመን በጆንያ ብር ይዞ ወጥቶ በኪስ የሚያዝ እንኳ ሳይገዛ ይመለሱበታል። ነገር ግን በዚህ አሰቃቂና እጅግ በጣም አስከፊ ያገዛዙ ውጥረት ሰዓት የትኛውም ሰው ከእጅ ወዳፉን አቋርጦ ለበርካታ ረሃብ፣ በሽታ፣ ስደት፣ ሞትና መፈናቀል እየተዳረገ እንደሚገኝም በርካታ የፖለቲካ አንቂዎች ሐሳባቸውን ያስረዳሉ።
የፍካሪ ዜና ፕሮግራማችን በዚሁ ይጠቃልላል። ሌባ ሌባ ቢሰርቀው ምን ይደንቀው? ቀጣፊ ወያኔ በዘረኛ እብሪት ማንንም አይነካኝም ብሎ ሲወጣጥር ብዙ የተለፋበት የህዝብ አመጽ ድባቅ መጥቷል። ወያኔ የጠባብ ጠባብ በመሆኑ ራሱን በሐሰት ሲደልል በመከረሙ የመጣበትን አደጋ እንኳ በጊዜና በቅጡ ሊቋቋም አልቻለም። ወደ መቀሌ ፈረጠጠ። አመራሩ በተለይ ወያኔ ለአንሰራራ አከርካሪው ተሰበረ ብሎ አፍ ሞልቶ መናገር ባይቻልም መቸነፉ ምንም ጥርጥር የለውም። አሁንም ወደ ቀድሞው የበላይነት ቦታዬ እመለሳለሁ ብሎ ቢፍጨረጨርም ህዝብን ሊያናክስ ቢወራጭም ብዙ ሚሊዮን ገንዘብ ቢያፈስም ትግራይን ህዝብ አስፈራርቶና አደናግሮ ከሌላው ህዝብ ለመነጠል አሁንም ቢማስንም ጸረ ህዝብ የሆኑት ዘረኞች መንገድ ቢጠርጉለትም ከእንግዲህ በበላይነት ሊገዛ የሚችልበት ሁኔታ ሊኖር እንደማይችል ወያኔ አሁንም የተረዳው አለመሆኑን ሰሞኑን ልዩ ጉባኤ ብሎ በመቀሌ ያደረገው የቀቢጸ ተስፋ ስብሰባና ያሰራጨው አስቂኝ ውሳኔ ምስክር ነው። ከሌባ ሌባ ቢሰርቀው ምን ይደንቀው ነው? 27 ዓመታት ሙሉ የወያኔ ተገዥና ታዛዥ ሆነው የቆዩ የራሱ ተለጣፊዎችና ካድሬዎች በባዕዳን ተገፋፍተው ላጥ ብለው ሲከዱት ኦዴድን ኦዴፓ አድርገው ኢህአዴግ ያለውን ሊያፈርሱበት ሲነሱ ዱብዳ ሆኖበት መረዳት አቅቶታል። አሁንም ቅጥረኞቹን ይዞ ኢህአዴግን ሊያስቀጥል የሚችል መስሎታል። ካዲው ሹመም ከተራ ካድሬነት እስከ ሹመነት ደርሶ ሲነክስ እየታየው ነውና ኢህአዴግን በህገወጥ ማፍረሱ የሚያስከትልበትን ቀውስ ሊረዳው አልቻለም። አንጃ ባንዳውን ቢያክፍም ቀውሱ የሚሻሻልበት ሳይሆን የሚባባስበት መሆኑን አልተረዳም። የቆሰለው ወያኔም ሂደቱን ባለው አቅም እንደሚቃወመው የተጠበቀ አይመስልም። ወያኔም ጭንቅ ስለገባ ወደ ኤርትራ ህዝብም ወደ ጭቆኑ የኢትዮጵያ ህዝብም አቤቱታ ሊያሰማ ሲጥር መታዘብ ችለናል። 27 ዓመታት ሙሉ የጋተን ግፍና መከራ ደስታና ዴሞክራሲ ነው በሚል ድርቆ ሲሸፍጥም መስማት የግዶናል። ዛሬ ኢትዮጵያ ላለችበት የቀውስ ሁኔታ ምንጩ ወያኔ ነው። ደርግም ህዝብን አፍኖና ሰቃይቶ ለወያኔ አጋልጦን እንደፈረጠጠው ሁሉ ወያኔ ኢህአዴግ ማለት በውሸት ላይ የተገነባ የዘረኞች አገዛዝ ነበርና ዛሬም ተኪዎቹ እንዲሁ ውሸታቸውን በዓለም አቀፍ ደረጃ ይጠርቃሉ። ሹሙ የሚናገረው ስለ አንዲት የመታት አገር እንጂ ስለ ኢትዮጵያ ሊሆን አይችልም ካልን ጊዜ አልፏል። ከጃጁ አማራቸው ሊቆነጅ ሆነና 27 ዓመት በዘረኝነት ጨቅይተው ዛሬ ስም በመቀየር ሊጸዱ ሲሞክሩ ወያኔ ግን የዘረኝ ብተው ይዘርዝረኝ ብሎ ያንኑ የገማይ ገለማውን ውሸቱን ሳይቀይር ቀጥሎብን ሲሰራለት ይታየዋል። ህዝብን መናቂሏል። ይህ ነው የቀሮም ደጋፊ ሆኖ ሲውገረገር ድፍንቅል የሆኑት ጥቂት ጽንፈኞችን ሊያደናግር ቢችልም ሰፊውን የኦሮሞ ህዝብ ሊያሳስት አልተቻለው። በአማራው ህዝብ ላይ ጸያፍ ዘመቻው እጅጅ ያለ በመሆኑ የሚከተሉትን ውሁዳን ያስጠቃ እንደሆን እንጂ እንደ ተመኘው አማራውን እንደ ህዝብ ሊያጠፉ መቼም የሚችሉ አይደሉም። አደጋው እንዳለ ሆኖ ካልደፈረሰ አይጠራም ባይ ህዝብ ብዙ ሆኗል። ክርስትናም እንነሳለሁ ፋጡማንም እወዳለሁ ይባል ነበር ድሮ በሁለት እግር ሁለት ዛፍ ሊወጡ ለሚከጅሉት ሁሉ። የሽሙ ፖለቲካና ቀባጣሪ አፉን ያመላክተናል። ክፉ ሰው ከፍቶ ያስከፋል በሚል ከይሲውን ወያኔ የጠላው ህዝብ ለጮሌዎቹ ሽሞች ድጋፍ ሊሰጥ ቢከጅልም ሳይውሉ ሳያድሩ ካውሬም አውሬ ህገወጥ መንጋ ባለጌ ዘረኞች በመሆናቸው ባጭር ጊዜ መጋለጣቸው አልቀረም። ህዝብ የታገለውና የተሰዋው ስብሃት አባይን በመገርሳና ገርባ ለመተካት ባለመሆኑ ሹሞቹ ስርዓቱን እኛን ቀጥላለን የመንስ ሽግግር ብለው ሲፈጠሙ ድጋፋቸው መትነን ጀመረ። ጥንት ናፖሊዮን በጨው ላይ ግብር ጨምሮ በህዝብ ዘንድ ጣዕሙን አጣ እንደተባለው ማለት ነው። በተፈለገው ደረጃ ባይሆንም ህዝብ ነቅቷል አውቋል። ቢደናገርም ላጭር ጊዜ እንጂ ወዳጅ ጣላቱንም ለይቷል ማለትም እንችላለን። ለማደናገርና ለማስከበር ባዳንም አገር በቀል ባንዳዎችም በስፋት ተረባርበውበት ነው ችግር ተፈጥሮ የነበረው። ዛሬም ለሹሞቹ ቅጥፈት ሰለባ የሆኑት የወያኔ እንክርዳዶችና ደነዞች ናቸው። በሀገር ቀልድ የለምና በለሆሳስ ወይም አለሳልሰን አጥፊዎችን ልናቀርባቸው መታሰብም መጠበቅም የለበትም። አንዳንዶቹ ታከራላችሁ ይሉናል። ለሀገር በሀገር ጉዳይ ላይ ካላከረን በምን ልናከር ነው? በወድ ጉዳይ አገራችንን ለከፋ አደጋ የሚያጋልጡ ላይ ለሆዳድረው ኢትዮጵያን በሚክዱ ላይ በነፍሰ ገዳይ ዘረኞችና መንጋዎች ላይ እንዲያውም የውግዘት ቃላት እያጠሩ ናቸው። አድርባይ ስድብ አይደለም የማፈሪያ ፖለቲካን ገላጭ እንጂ ባንዳ አንጃ ሆዳደር በታኝ ዘረኛና አልፎም ቡከን የሚሉት ቃላት ማንነትን ተቋም እንጂ ተራ ስድብ አይደሉም። አንዱ ዘረኛ ለምሳሌ መንጋ ምትሉን በትምክህትና በዘረኝነት ነው በንቀት ነው ብሎ ሊከስ ሞክሮ ነበር። መንጋ መናቅና መወገስ ሲያንሰው ነው። ግን መንጋም ይባሉት አረፋ እየደፈቁ አንጎላቸውን ገርለው ህሊናቸውን አፍነው በጋራ በንጹህ ህዝብ ላይ የሚዘምቱትን ለመግለጽ ነው። መንጋ በይዘቱ ፈሪ ነው። የሚደፍረው የደከበን ህዝብ ሲያገኝ ነው። መንጋ ባሩድ ቢጤስበት በትንትኑ የሚወጣ ነው። መንጋዎች ጀግና በዋለበት ውለው አያውቁም። ለባለ ነፍጥ መጎንበስና ጫማ መሳም ነው መለያቸው። አባሎቻቸውን አጋልጠው መፈርጠጥ ነው ልምዳቸው። ለዚህም ነው ህዝብ እየገደሉትና እያስገደሉት ያሉትን ወንጀለኞች መንግስት ብሎ ከመለመን በቃን በቃኝ ብሎ ጎድቦ ሊቀጣቸውን ይገባዋል ስንል የቆየ ነው። ነገ ይሻሻላሉ ብሎ መጠበቅ ደግሞ ተከሻን ለቀንበር አንገትን ለሚንጫ ማመቻቸት ብቻ ነው። መፍትሄው ሁለገብ ትግል ብቻ ነው። ዘረኞቹን ከናገዛዛቸው የሚያለባይ ትግል የወያኔን የማንሰራራት ጥረት አፈር የሚያበላ ቆራጥ ትግል። ወያኔ ያደግና ዘረኛ ገዛዙ በትግላችን ይደሙ። ድል ለኢትዮጵያ ህዝብ አገራድን ትግል።
ሄርዛ ሰላለበት በጣም አምራል ደምቋል የከተማው ውበት። ሽርሽር ሲሉ ሰዎች ተነስተው ሰዎች ተነስተው ሰማይ ጠቀስ ህንጻ በብዛት ተሰርተው በብዛት ተሰርተው የላይ ሆነ ወደ ታይዋች ወደ ታይዋች የተሰሩት ቤቶች የሚያቆሩናቸው የሚያቆሩናቸው ያማረ ያጌጠ ህንጻ ስላለበት በጣም አምሯል ደፋል የከተማው ውበት። ያማረ ያጌጠ ህንጻ ስላለበት በጣም አምሯል ደምቋል የከተማው ውበት። የምታደንቅ ለምለም አገራችን ለምለም አገራችን ግሩም ውበት አላት አዲስ አበባችን አዲስ አበባችን። ሴተት አድርጎ ይወስዳል እንከን ሳይኖርበት እንከን ሳይኖርበት አምሮ ደምቆልናል የከተማው ውበት የከተማው ውበት። ያማረ ያጌጠ ህንጻ ስላለበት በጣም አምሯል ደምቋል የከተማው ውበት የከተማው ውበት የከተማው ውበት።
ጠባብነት ሲወጠር ይበጠሳል። ከአርባ ዓመታት በላይ ቅጥፈትና ቅሌት የሰው ምግባር እስኪመስል ድረስ በድርጊት ያሳዩን ገዢዎች ቅጥፎ መሞትን እንጂ ቅጥፎ መኖርን አላስመሰከሩልንም። ከነቅጥፈታቸው ፍግም ሲሉ ነውና የተስተዋሉት። ውሸት ሰውን ቢያተርፍ ኖሮ ከማንም በላይ መለስ ዜናዊ ብዙ ዓመታት ነክሶ ሲወሻክት በኖረ ነበረ። ነገር ግን እንደዚያ አልሆነም። ሐሰት ለመናገር አትሻምላሴ ለውነት ሞታለው አልሳሳም ለነፍሴ ባዩ ኢትዮጵያዊ ጠንካራ ነውና ዋሽክቶ በህይወት ለመኖር ቢችል እንኳን ተሸማቆና ተደብቆ እንጂ ተጎማሉና ፀሐይ ሞቆ እንደማይሆን በእነ መንግስቱ ኃይለ ማርያም ታይቷል። ይህ ለመጥፎ ሰዎች ሁሉ የተሰጠ የመርገምት በረከት ነው። ወልገዜም እንደሚታወቀው ሐቅ ፈላጊዎች ባይገድሉም ሞተው ዑነትን የሚያስከብሩ ናቸውና ሐሰት እንደልቧ በህዝብ ላይ እንድትጨፍር አይፈቅዱለትም። ስለዚህም ነው ህዝቡ ባለብዙ ጆሮች የሚሆነው። ከህዝብ ማምለጥ የማይቻለው ለዚህ ነው። በርካታ አይኖችና ጆሮች የህዝብ ናቸውና ማንም ከህዝብ ተደብቆ ሴራ ሊጠነስስ አይቻለው። እንደ ኢሃፓ ያሉ ድርጅቶች መሰረታቸው ህዝቡ በመሆኑ ለጠላት አይመቹም። ኢሃፓ ከገዢዎች ወግኖ በህዝባዊነት ስማጭ በርበር የለም ብሎ የሚያምን ነውና ማንኛውንም በህዝብ ላይ የሚደረግ የደባ ፕሮፓጋንዳን የማውገዝና የመጋፈጥ መብትና ስልጣን የተሰጠው በህዝቡ ነው። በደሙ በተጋድሎ በህዝባዊ ፍቅሩ አስመስክሮ ያገኘው ህዝባዊ ይሁንታ እንጂ ካሰተኛ ገዢዎች ጋር በመወገን ከኮሮጆ ዘራፊዎች ጋር በማበር ድምጽ ሰርቆ ያገኘው አይደለም። አሁንም ኢሃፓ ጊዜያዊ የሽግግር መንግስት ሲል ሁሉንም ያካፈለ የምክክር ጉባኤና የሰላም መድረክ የውይይት መድረክ ይፈጠር ሲል ህዝቡ ፈቅዶ ተካፍሎበት የሚደረግ ሽግግር ይሁን ማለቱ እንጂ አሸጋጋሪ ነኝ ላለ ሁሉ በራሱ ፈቃድ ተነሳስቶ ራሱን መርጦና በኔ ይሁንባችሁ መኑኝ አሸጋግራችኋለሁ ብሎ ምሎና ተገዝቶ ቃል ለገባ ሁሉ የሚሰጥ መብት ነው ብሎ ኢሃፓ አያምንም። ኢሃፓ ይህን የሚያደርገው የቆመለትን የህዝብን መብትና ጥቅም ከማስከበርና ከማክበር አኳያ እንጂ ለግል ጥቅምና ስልጣን ፍለጋ እንዳልሆነ የተጋድሎ ታሪኩ ይመስክራል። ስለዚህም ህዝባዊነትና ኢትዮጵያዊነት ያንድ ሳንቲም ሁለት ገጽታዎች ናቸው። ህዝብን አምቶ ከኢሃፓ መወገን ኢሃፓንም አምቶ ከህዝብ መወገን እንደማይቻል ግዜ መስክሯል። ኢሃፓ ለህዝብ የሚጨነቅ ለህዝቡም ሲል የተሰዋ ፓርቲ ነው። በመሆኑም ህዝቡ በገዢዎች ፕሮፓጋንዳ እንዳይታለል አስቀድሞ የሚያስጠነቅቀው ወዳጁማ ጠላቱማ እንደሆነ እየተከታተለ ለህዝቡ የሚያሳውቀው በዚህ ቃል ኪዳኑ መሰረት ነው። ለማባበል ወይም ለማስፈራራት መጣር የሐሰተኛ መንግስታት ሁሉ ጠባይ መሆኑን ሳያሰልስ የሚያጋልጠው ህዝብን ቀርበው የሚያጭበረብሩ በነቂስ እንዲታወቁ ለማድረግ የሚጥረው ህዝባዊ እምነቱ የተነሳ ነው። ያሁኖቹ ካድሬዎች እንደ ወያኔ ቁጥር 1 ተደብቀውና ዘርፈው አጉረጥርጠውና ደብድበው ለእስር የሚዳርጉ ሳይሆን ስቀውና አዝናንተው ተጨንቀውና ያዘኑ መስለው ያልሰሙና የማያውቁ መስለው የሚያታልሉና ራሳቸው ከመፈጸም ተቆጥበው የሰለጠኑ ወንጀለኛ ካድሬዎች ሙሉ መብት በመስጠት አሰማርተው ድብቅ መታወቂያ በማደል ህዝብን የሚያስገድሉ ናቸው። ቁጥር 2 ወያኔዎች ከዚህ ሌላ መታወቂያቸው ለወንጀላቸው ተባባሪ የሚሆኑአቸው ባዳንን ከጎናቸው ያሰለፉ መሆናቸው ነው። አቀኞችን በሐሰት ክስ ከሰው በስር የሚያማቅቁ መሆናቸው በድርጊት ተረጋግጧል። ለመሆኑ አላሙዲንን ማናስ አሳሰረው? ለምንስ ታሰረ? ለምንስ ጉዳይ ለኢትዮጵያውያን ይፋ አልሆነም? አዲሱ ሹም አስፈታለው ብሎ ላይታች ሲል የነበረበት ጉዳይ ከምን ደረሰ? ወይስ ለግል ጊዜያዊ ውጥረቱ ማስተንፈሻ መንገድ ለመፍጠር ሲል ያደረገው ነበር? እዚህ ላይ ማስተዋል ያለበት አላሙዲን ለኢትዮጵያውያን በጎ አድርጓል ለማለት ሳይሆን በአንድ ጎኑ ኢትዮጵያዊ ነውና የኢትዮጵያ ህዝብ ራሱ ፍርድ ሊሰጠው ይገባል እንጂ በውጭ ተጽዕኖ ስር የወደቁ ዜጎች ሁሉ ድምጽ አልባ መሆን የለባቸውም ለማለት ነው። አላሙዲን በሳውዲነቱ ከተዳኘ በኢትዮጵያዊነቱ ፍርዱን ለማየት ኢትዮጵያዊ ሁሉ መብት የለውም ወይ? ሌላው ደግሞ አላሙዲን በኢትዮጵያዊ እምነቱ የተነሳ በሀገር ውስጥ ባሉ የጎሳ አክራሪዎች የተባበረ ጥቃት እንዳልተፈጸመበት ምን ማረጋገጫ አለ? ምክንያቱም የሀገራችን ጎጠኞች ከአረብ ሀገራት ጋር ያላቸው ፍቅር የጠነከረ በመሆኑ የተነሳ ማለት ነው። ስለዚህም ነው የተወሳሰበው ችግር መውጫው አንድ መንገድ ብቻ አይሆንም። ሁሉንም አድምጦ ችግሩን ለመፍታት የሽግግር መንግስት አማራጭ ያለውም ተብሎ የሚታመነው የኢትዮጵያ ህዝብ እጁን ተጠምዝዞ የሚያደርገው ሁሉ መሰረታዊነት የለውም። ዛሬ ብዙ ዶላር አፍሶ ህዝብን አወናብዶ ምርጫ ማካሄድ ይቻል ይሆናል። ያ ማለት ግን ሐቀኛና ልባዊ የሆኑ ብዙሃንን ያሳተፈ የሽግግር ሂደት ተፈጸመ ብሎ ማለት አያስችልም። ይህንን መሰሉን ሐቅ ይፋ ለማድረግ ነው ኢህአፓ ሳይሰለች የሚወተውተው ህዝባዊ ተሳትፎን ገድቦ ለጎሳ አባወራዎች እድሉን ያመቻቸ ምርጫ ህዝባዊ አይባልም። አሁንም ጊዜ የሽግግር መንግስት ለኢትዮጵያ ህዝብ በጎነት ድል የህዝቡ ነው። የጨለመው ሌሊት ሲነጋ ያን ጊዜ የቱጋና ብለው አጠያይቆይ መጣሉ ቢትዮ
ጀትፍር ወንጌል ሙያተኛ ገሬ ከማጥገብ ጎደለ በረከት ራቀው የገበታሽ ለዛ ተሻምቶ ለመግረስ ከበላነው ይልቅ የደፋነው በዛ ሙያሽ ባያስደፍር አጀብ ቢሰኙበት ማእዱ ቢሙላላ አይነቱ ቢያምርበት አበዛዙ አይደለም አበላሉ ላይ ነው የገበታሽ ውበት እየተማመንን የፉክክር ቅሚያ በርሃብ የናጠን ከደፋነው ጠግቦ ውሻችን በለጠን ከምርታላነስን ጎተራችን ሙሉ ጀግናራሽ መቻተን ማሰብ የጎደለው አያያዛችን ነው ገደል የከተተን ይልቅ ግዴለሽም ከመግባር ምጣድ ላይ ሳንበሰላንጋክተሽ ከማእድ አትምሪን ገበታሽ እንዲያምር ከእግዚአብሔር የሚያስታርቅ ፍቅር አስተምሪን ገበታ እድሜ ነው ባለማሰብ መክነን ሳንጸነስ ጃጀን ሳንጣጣረርን ከዘመን ገበታ ከፊደላ ቀድመን ዘር እየቆጠርን ገበታ ሐቅ ነው በክፋት ሊጥጋግረው ያሻገቱት እውነት በሆዳ ምስክስታ ረክጠው ያሰኑት የምስኪናን ጩኸት እስኪ ልጠይቅሽ በጥም ደዌ ደቆ የርሃብ ጠኔ ደፍቶት እልፍ ትውልድ ያልፋል ቢራ ለመጥመቂያ ሚበተን ገብስ ግን ከሀገር መች ይጠፋል ከሆድ በማይሻገር የማጀት ቤት ዕውቀት አጥብበሽ አትለኪን እስቲ መኖር ይግባን ከማስተዋል መቅደስ ሰው መሆን ስበኪን ዘመን ካልገበረው ከችጋር ተራራ ከሲኦል ዳር ኑሮ እንዴት ነው መሻገር ከመርፌ ቀዳዳ በጠበባይ ምሮ ከምስኪን ዘመን ላይ የማይኖርበትን እድሜ መበዳደር ላንዲት ማምሻ ደስታ በትስትንፋስ ላይ ቁማር መደራደር ያሳፍራል አይደል እያደጉ ማነስ እያነሱ መስቀጥ አጉንብሶ ያጠናን የደሃናት ጉልበት በጭካኔ መርገጥ ያሰምማል አይደል መንገስ ከመያባላስ መጥገብ ከመያቃቀር ማግኘት ከመያጎለን ማጣቱ ሎይግባ ባርነት ይሰምጥ ድህነት ይግደለን ከረፈደ ጸጸት ደረት እየደቁ ከእግዚአብሔር ቢዋቀሱ ትርጉሙ ምንድነው ሲኖር ተቃጥሮ ሲሞት መላቀሱ በእናታችን አድባር በፍቅሩ አይሁንብን መድመቅ ካጋደለን ቆሸን ይመርብን በመጠማት ሲቃ እስትንፋስስ ካንቀት ነፍሳችን ተርበትበት ብቻህን ከመጥገብ አብሮ መራብህ ነው ሰው የመሆን ውበት በድፍን ግልብ የሚያጋድል ህዝብ የመሆን መንጋይ እንዳን በማሰብስር እንፈወስ በሰውነት ጸበል እንዳን አየህ ሰው ስትሆን ከመንጋነት የሚያግድ እረኛ ያሻህም ከህሊናህ በላይ ስታስብ መሪ ነህ በብስለት ከፍታ በማስተዋል ሰማይ አየህ ሰው ስትሆን የጎጥ አረም ነቅለህ ባንድነት መስክ ላይ ፍቅር ትዘራለህ በወረወሩብህ የጥላቻ ድንጋይ ትውልድ የሚያፈቅር ድልድይ ታበጃለህ አየህ ሰው ስትሆን ዝምታ ኃያል ነው ጀግናም ያንበረክክ ከፈሪ ቀረርቶ ከባዶ ሰው ጩኸት ሀገር ላምስ ከሚል በመንደራ ጀንዳ ባሽኮለሌ ተረት አየህ ሰው ስትሆን ነፃ ነህ ያሉ መታሰር ያምርሃል መቀመቅ መበስበስ የኖር ክለት እውነት ሀገር እስኪፈታ በሐቁ እስኪመዘን ስለበርባን ክብር የቆሸሸው ፍቅር የታሰረው ጌታ ከድል ታሪክ ሰማይ ከስልጣኔ ዳር ከጥበብ ከፍታ እንሻገራለን ህዝብነትን ትተን ሰው የሆነለታ በትረ ጥበብ ቢካን ዓለም ሊያንቀጠቅጥ ድል ስልጣን ቢሰጠው ጀግና መሪ አይደለም ብርቱ ተመሪ ነው ሀገር የሚለውጠው አስተውል ወዳጄ ጠልተላን ጣላ ችለላን ጋደል ነደላን ፋጀው የኛው ትርምስ ነው በልቶ ለሚያባላ ጠላት የሚበጀው ስጋና ደም እንጂ ያንድነታችን ውል የፍቅራችን ቀለም ያሰመርነው ክልል የታጠርንበት ዘር ቋንቋችን አይደለም ከመዋሃድ መቅደስ ትውልድና አስተምር ዘመን ይመርቀን ፍቅራችን ምን ጎሎት ደማችን ያስታርቀን በልጆቿ አጥንት በደም ኪዳን ምለን የገባንላት ቃል ከጩኸት ያለፈ ዘመን የሚሻገር ተግባር ይጠይቃል ባንድ ሐሳብ ተጋምደን በድልድር እናብር ውድቀታችን ያንቃን ሰርተንና ሳምን ሆነን ድል እንንሳ ያፍ ጀግንነት ይብቃን ምስኪኒቷ እናቴ በሞላ ጎዳና ባልጠበበ ድንበር በዘድገመር ታግዳ ነፃ ነኝ ትላለች መንጋነት ያሰረው ባሪያ ትውልድ ወልዳ የጀግንነት እብሪት ልባችንን ደፍኖት ማሰብ እየከዳን እንዴት ነው ነፃነት እንዳበደ ፈረስ ስሜት እየነዳን ገሉ የመንገስ ጥማት ጩኸት ላገነነ አመጽ ላጀገነው ለዚህ ምስኪን ትውልድ በጅምላ የነዱት በመንጋ ያሰበ ነፃነት እንዴት ነው ነፃነት ምርጫ ነው አምሮ ቢደላደል ጥፋት ያመነነው የመንጋዎች መንገድ እንቅፋቱን ወዶ ለኖሩለት እውነት ለብቻ መራመድ ነፃነት ማመን ነው ቀን ወዶ ቢያጀግን ቀን ጠልቶ ቢከዳም ቢቆሹም ቢደምቁም ራስን መቀበል ራስን መምሰል ነው የነጻነት ገዳም ነጻነት ማሰብ ነው ባንድነት መለምለም የኔነትን አረም ከህሊና ማጥፋት ዘር ሆኖ ከማነስ ሀገር ሆኖ ማበብ ዓለም ሆኖ መስፋት ንገሯት ለሀገሬ በጀግኖቿ ትግል ድንበር ባታስደፍር ከጀገሽ ብትወጣ ነጻነኝ እንዳትል በገዛ ልጆቿ በጃዙር ተሽጣ ስሩን ካልሸመን ነው በመዋሃድ ጥለት በማስተዋል ሸማ ታሪካና ደምቅም በጭብጨባ ድግስ በሆይ ሆይታ ዜማ ምን ብናቀነቅን በየሰልፉ ሜዳ ወኔ ብንደግስም በፈረስ አይምሮ በደቀቀ አንድነት ሀገር አናድስም በጭፍን ከመሮጥ አስቦ ማስገም ነው የመራመድ ውሉ ሁሉም እንቅፋቶች እስኪጥሉን ድረስ ምርኩዝ ይመስላሉ በደፍን ግልብ የሚያጋድል ህዝብ የመሆን መንጋይ እንዳን በማሰብስር እንፈወስ በሰውነት ጸበል እንዳን ከእግዚር ልንወዳጅ ለምህረቱ ጥላ እንባ ብንደግስም ልብን ሳይመልሱ ለንስሐ መሮጥ ከጽድቅ አያደርስም ውብ ነገን እናውርስ ትላንትን አክመን በይቅርታ ጸበል ትውልድ ይጨርሳል ያረገዝነው እንባ የቋጠርነው በቀል ከመስጠት አንጉደል ከቀማኞች ገደል ተረክጠን ብንጣል ካሸከሙን በቀል ምናወርሰው ፍቅር ሀገር ይለውጣል ከድሏ ጣሪያ ላይ ዘሬ ቀዳደደው ሽንቁሯ ቢበዛም ያ ከንቱ ፎካሪ ባፈጀ ቀረርቶ ሽጉራ ቢነዛም ሚሊዮን ዘር ቢሸጥ አንድ አገር አይገዛም ኢትዮጵያዊነት ነው የተረታችን ልክ የነፍሳችን ግጥም መልስ ቤት በራቀው በከረመ ጸሎት ሰርክ ብታንጋጥም አጎንብሳ ደሃ ባጸናችሁ ጉልበት ብትረጋገጥም ነፍሷን አደህይታ ባሻረችሁ ቁስል ብትገሸለጥም ሀገር ሆና ገዝፋ በየጎጣ ጎጡ አትርመጠመጥም የዘመን እውነት ነን ከደግነት ሰማይ በጥበብ ይኖርን ትግስትም ልካለው ፈርተን እንዳይመስለው ስላቀረቀርን ማተባስሮን እንጂ ተጣልተን እንዳንቀር በክፍፍል ገደል ከሀገር ክብር በልጦ ሞት ብርቃችን አይደል ንገሩት ለዛ ሰው ካለም ጫፍ እስከ ጫፍ ኃይል እንደ ተራራ ገዝፎ ቢከመርም ክንዱን አፈርጥሞ እልፍ የሰገደለት ጀግና ቢሰድርም ዓለም የሞተበት የጠላት ማርከሻ ጦር ቢደረድርም ባንድ አይናችን ሰላም በኢትዮጵያችን ክብር አንደራደርም
Zitizalengora Zitizalengora Mandana, Mandagar, Yatikanyan.